ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥር 30 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ጥር 30 ቀን 432 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ ሳምንታዊው የፍካሪ ዜና ፕሮግራማችን ይቀርባል። በማስከተልም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ የጥር ወር እትምን አስተምተን የመጀመሪያው ክፍል ፕሮግራማችን ይተናቀቃል። ፍካሪ ዜና
የሱዳን ወረራ አንዷዛ ካንዶር ይበለጠ ያለፈው መሆኑ ውጤቱ ስብስብ ነው ተባለ። የሱዳን ጦር ድንበር ጥሶ በቢሊዮን ብር የሚገመት እርሻና ንብረት አውድሞ በየጊዜው ኃይሉን ያደረጀ መሆኑ በስፋት እየተሰማ ባለበት የኦዴፓ ሆዴዳጾች በየፊናቸው የሀገርን አንድነት ሲወረቡሩ እንጂ ወራሪውን ኃይል ከኢትዮጵያ ምድር ለዋሶጣት የተወሰደ እርምጃ ለመኖሩ የሀገር ክብርና ሉዓላዊነት እንዲህ እንዳሁኑ ተዋርዶ አያውቅም እየተባለ ነው። ጎሰኛና ጥንፈኛ የሆነው የኦዴፓ ሆዴዳ አገዛዝ የኦሮሞ የበላይነትን ለማስፈን በሚል በደቡብና በምዕራብ ኢትዮጵያ የኦርቶዶክስ ተዋህዶ አማኞችን በስለትና በጥይት እየገደለ በትግራይ የወያኔ ቁንጮዎችን በመደምሰስም መጠነ ሰፊ የሰብአዊ መብቶች ጥሰት እየፈጸመ ሲሆን የሀገር ድንበርን ጥሶ ወረራ እየፈጸመ የባዕድ ኃይልን ግን በሽሩሩ መያዙ ያገዛዙን ጸረ ኢትዮጵያዊነት ያሳያል የሚለው የበርካቶች አስተያየት ሆኖ ሰንብቷል። ዘረኛው አገዛዝ በሀገር ክብር ላይ በተጎናበሰ ቁጥር ለጠላት ኃይል የልብ ልብ እየሰጠውና ከያዘው መሬት በላይ ለመያዝ እንዲንቀሳቀስ ግፊት እየሰጠው መሆኑም ይነገራል። ብዙዎች ምናልባት መሬት በመስጠት ሱዳን በግድቡ ላይ ያላትን አቋም ለማለዘብ ያለመ ደንቆሮ የዲፕሎማሲ አካሄድ ሊሆን እንደሚችል ጥርጣሬያቸውን ሲሰነዝሩም ተደምጠዋል። የፖለቲካ አዋቂዎች የአረብ ኤሚሬት ሰው አልባ ጀቶቿን የሱዳንን ጦር ለመምታት ስለማታሰማራና ሀገር ውስጥ ያለው መናጋ ጦርነቱ ሳይጀመር ሊያልቅ ስለሚችል የማይጨበጥ ፉከራ ያሰሙ አጎንብሶ ማሳለፍ የዘረኛው የኦዴፓ ሆዴድ አቋም ሊሆን እንደሚችል ያስረዳሉ። የሱዳንን ጦር ለማስወጣት ጦርነት ከተከፈተ ቀድሞውኑ የተናጋውን ኢኮኖሚ ለከፍተኛ ቀውስ ሊዳርገውና መራርና ጠንካራ ህዝባዊ ተቋሙን ሊያስከትል ይችላል የሚል ስጋት ለጋረጠ በቃላት ድርደራ ማለፍ የሚለው አማራጭ ወልዋድሮ የሚያስከትለው መዘዝ ውስብስብ ነው ተብሏል።
ዘረኛው ኦዲፓ ወይም ሆዲድ የዘር ማጥፋት ቅስቀሳን ለማፋፋም በአደባባይ ፉከራ መጀመሩ ታወቀ። ባሳለፍነው ሳምንት በተለያዩ ከተሞች ጽንፈኛ ኦዲፓ ወይም ሆዲድ ያካሄደው ሰልፎች በቅርጽ ልዩነት ቢኖራቸውም ይዟቸው በወጡት መልእክቶች ግን ከሩዋንዳው ኢንተርሃምዌ ጋር ያመሳስላቸዋል ተብሏል። ያሰማቸው ከነበሩ ጽሁፎች መሃል መጥሪዎች ይጡልን የሚለው በቅርብ ጊዜ ውስጥ ጽንፈኛ ኦዲፓ እንዳለፉት የመከራ ጊዜያት የኦርቶዶክስ ተዋህዶ ካህናትና ምእመናን ላይ ዘግናኝ ጭፍጨፋ ለማካሄድ የቀረበ ጥሪ መሆኑን በርካቶች ያስረዱ ተደምጠዋል። በአዲስ አበባ ቁልፍ የስራ ቦታዎች በሙሉ በሙሉ በሚባል ሁኔታ በኦዲፓ ወይም ኦነግ ካድሬዎች መሞላታቸው የታወቀ ነው። እንደ ኢትዮጵያ አየር መንገድና ንግድ ባንክ የመሳሰሉ ድርጅቶች 80% የሚሆኑ ኃላፊነት ቦታዎች በኦነግ ወይም ኦዲፓ ካድሬዎች እንዲያዙ መደረጉ የሚያስከትለው መዘዝ ውስብስብና ከባድ መሆኑ ይነገራል። የፖለቲካ አዋቂዎች ባሳለፍነው ሳምንት የተካሄዱ ሰልፎች በመጪው የካቲት ወር ውስጥ ሊካሄድ የታሰበ የዘር ማጽዳት ዘመቻ ሊኖር እንደሚችል አመላካች ተደርገው ሊወሰዱ እንደሚገባቸውና በተለያዩ አካባቢዎች የሚኖሩ የተዋህዶ እምነት ተከታዮች አማራዎችና አማርኛ ተናጋሪዎች የእምነት ተቋማቸውንና ራሳቸውን ለመከላከል ማድረግ የሚገባቸው ቅድመ ጥንቃቄ ላይ መምከር የግድ መሆኑን ይመሰክራሉ።
በትግራይ የጤና አገልግሎት ክፉኛ መንኮታኮቱ ተሰማ። በትግራይ የተካሄደ በሚገኘው ጦርነት ሳቢያ ለህክምና አስፈላጊ የሆኑ መገልገያዎች በህዋትና በኦዲፓ በመዘረፋቸው ህክምና ለማካሄድ ፍጹም አስቸጋሪ ሆኖ መሰንበቱ የሚታወቅ ሲሆን በተገኘ እርዳታ ችግሩ በመጠኑ የተፈታ ሲሆን ህክምና ግን ሙሉ በሙሉ አገልግሎት መስጠት አለመጀመሩ እየተነገረ ነው። ለዚህ ከሚሰጡት ምክንያቶች መሃል አንዱ ሐኪሞችና ረዳቶቻቸው በህዋት አባልነት እየታሰሩ በመሆናቸውና ሌሎችም በስጋት በመሸሻቸው ወይም ህዋትን በመቀላቀላቸውና ከስራ ገበታቸው በመጥፋታቸው መሆኑም ይነገራል። በተጓዳኝ ደግሞ የመድኃኒቶች ከገበያ መጥፋት ህክምናውን የስሙላ አድርጎታል የሚለው የበርካቶች አስተያየትም ነው። የጤና አሰጣጥ መዳከም በትግራይ ከተከሰተው የረሃብ አደጋ ጋር ተጣምሮ ከግምት በላይ የሆነ ሰብአዊ ቀውስ ሊያስከትል ይችላል የሚለው የብዙዎች ስጋት ነው።
ኤርትራ ከፈጸመችው ወረራ መራር ተቃውሞች እየተሰነዘሩባት መሆኑ አነጋጋሪ መሆኑ ታወቀ። የኤርትራ ጦር ድንበር ጥሶ በትግራይ ግብያና ዘረፋ እንዲፈጽም ፈቃድ የሰጠው ጽንፈኛውና ዘረኛው የኦዲፓ በተለይም ራሱ አብይ አህመድ መሆኑን ብዙዎች ፈርጠን ብለው ሲናገሩ ሰምተዋል። የሻቢያ ጦር በትግራይ የዘመተው ከወያኔ ጋር ያለውን ቁርሾ በአጋጣሚ ለመወጣት በመሆኑ ሊያደርሰው የሚችለው ግፍ አስቀድሞም እየታወቀ ወይም ሊገመት የሚገባ ነበር የሚለው የብዙዎች አስተያየት ነው። የሻቢያን የጭቆና አገዛዝ ሸሽተው በትግራይ የስደተኛ መጠለያ የነበሩ ከ20,000 በላይ የሚሆኑ ስደተኞች በሻቢያ ታፍነው ሳይጨፈጨፉ አይቀርም የሚለው የበርካቶች ግምት ሆኖ ሰንብቷል። ሻቢያ እንደ ጣሊያን ፋሽስት ጦር ከአዲግራት መድኃኒት ፋብሪካ፣ ከአልማዳ ጨርቃጨርቅ ፋብሪካና ከተለያዩ ሆስፒታሎች የተለያዩ የላብራቶሪ መሳሪያዎችን እየነቃቀለ ወደ ኤርትራ አጓጉዟል። ዘረፋው በምንም መልኩ ይሁን በሕግ የሚያስቀጣ ወንጀል መሆኑን በርካቶች ያስረዳሉ። የሻቢያ ጦር ሴቶችን በመድፈርና ከመኖሪያ ቤቶችም ዘረፋ መፈጸሙ እየተሰማ ባለበት የኦዲፓ አገዛዝ እንደ አጋር ሊታይ የሚገባውና በፋሽስቱ ሻቢያ ወንጀል በግብር አበርነት ተጠያቂ ሊሆን እንደሚገባው ብዙዎች ያስረዳሉ። የአውሮፓ ሀገራት፣ አሜሪካ፣ ሩሲያ ወዘተ የሻቢያ ጦር ካለምንም ቅድመ ሁኔታ ከትግራይ እንዲወጣ ባሳለፍነው ሳምንት ካወጣቸው መግለጫዎች መረዳት የተቻለ ሲሆን በኤርትራ ወረራ ሳቢያ ሊከሰት የሚችል የውጭ ጣልቃ ገብነት ስጋት መደቀኑን ብዙዎች ያስረዳሉ። ይህ የኦዴፓና የሻቢያ ያልተባረከ ጋብቻ ወደ ፌዴሬሽን ይወስዱትና ኢሳያስ ቀጣዩ የሀገራችን ፕሬዝዳንት እስከመሆን ይንደረደራል የሚል የየዋህ አስተያየትን በርካቶች ሲያንሸራሽሩ ይሰማል።
አድማጮቻችን ለለቱ ያዘጋጀናቸው ዘገባዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
አለቃ ለራሱም አልበቃ ዘረኛ አገር ያጠፋ ሌሎችን አጋፍጦ የራሱን ግዳጅ መወጣት ልምዱ የሆነው ሻቢያ ለስልጣን የመጡ የሶማሌ ወታደሮችን ወደ ትግራይ አስገብቶ ማግዶ ወደ 400 የሚሆኑት በመገደላቸው ቤተሰቦች ልጆቻችንን መልሱልን ጥያቄ ጀምረዋል ተብሏል። ሻቢያም ኮሎኔሉም የሶማሊያ አገዛዝም ይህ ዘገባ መሰረት ያለው አይደለም ብለዋል። የወያኔ ወዳጆች ከዚህም ከዚያም ተሰብስበውና እንደ አልጀዚራ ያሉትን መገናኛ ብዙሃንን በመጠቀም በወያኔ ላይ የደረሰውን ጥቃት በትግራይ ህዝብ ላይ የደረሰ በማስመሰል ጥቃቱ እንዲቆምም ወያኔም በረሃብ ሰበብ እንደ 1983 ዓመተ ምህረት እንዲረዳ እየተዋደቁለት ነው። የዓለም አቀፍ ቀውስ ቡድኑ የቀድሞ ኢትዮጵያ ተጠሪ ሶስተኛው ወያኔ ድል ያደርጋል ባዩ ጸረይ ሀፋው አሌክስ ደቫል የኖርዌዩ ሼተል ትሮንቮልና መሰሎቻቸው ወዳጃቸው ወያኔ በመንኮታኮቱ ተደናግጠው በፈረደበት አማራ ላይ ከመዝመታቸው ባሻገር ስለ ጦርነት ብዙ ሐሰት ዜናን ለወያኔ ጥቅም እያሰራጩ መሆናቸውም ተጋልጧል። ኮሎኔሉ እንደ ኢሳያስ አፈወርቂ ከህዝብ እየታዞር ብሎ ወረርሽኝ ይዞት ነውም ተብሏል። ግድያ ተመከረበት ወዘተ በሚል ያደናግር መሞከሩ ያስቅ ያሳዝን ግራ ጋብቶናል የሚሉ በርካቶች ሆነዋል። ከሞተ እስቲ እንቅበረው ባዮችም በስተዋል። የፖለቲካ ትንተና በግልቡም ይሆን አይደለም እድልጣችን ሆኖ የተማሩ መሐይሞች ያገዛዙን ፍኖተ ካርታ የሚሉትን አርቀንለታል ሲሉ የሰማን በመሆናችን ወዲት አዲስ ምዕራፍ የሚወስደው ሆኖ ነው። ያው ፖለቲካ እውቀት ምርምርን ጠያቂ መሆኑን ማሳሰብ እነሆ ተገደናለን። ስሜትና ሰበር ዜና በሚል ውድቅ አማርኛ ማሰራጨት ቅጥፈት አይደለም ተገቢው ትንተና። በጦርነት የመጀመሪያው ሰለባ እውነት ነው ስለተባለም በዚህኛው ጦርነት ያልተዋሸ የለም። በመቀሌ በፌደራል ጦር ላይ ድረስ የተባለው ጥቃት መንስኤና ይዘት ራሱ እስካሁን ሐቁ አልተጋለጠም። በሂደቱ ስናይ የቆየነው ኮሎኔሉ የነደብረ ጽዮን ሎሌ ሆኖ እንደነበርም አንረሳም። ኮሎኔሉ በጽናት ከመጀመሪያው የያዛቸው ጉዳዮች ካሉ አንድም ዘረኝነትና ጸረ አማራነቱ፣ ጸረ ዴሞክራሲነቱና ጸረ ኢሕአፓነቱ ነው። የፖለቲካ እስረኞችን ጨመረ እንጂ አልለቀቀም። አማራው ላይ ፍጅትን ቀሰቀሰ እንጂ ኢትዮጵያዊነትን አላጠናከረም። የኢትዮጵያን ሰንደቅ ዓላማ በወያኔ የሰይጣን ጨርቅ አሊያም በኦነግ ባንዲራ ሊተካ ሲፍጨረጨር ቆየ እንጂ ሌላ ገጽታ አላሳየም። ጠባብ ብሔረተኝነትን በአሰቃቂና ዘግናኝ መልኩ በአገር ሊያሰፍን እየጣረ እንጂ ሌላ ሊያደርግ ሲጥር ማንም አላየም። ባለፉት ሦስት ዓመታት የአገራችን መከራና ስቃይ ጨመረ እንጂ አልተወገደም አልቀነሰም። ብዙ ማለት ይቻላል። አቆየ ነው حقون ودگون نتتو باگول تسفا سميتنا عدربائنات ليرا اسمسای حق کلشتو يموکرو يالو تولو يهيكيبيا وداجوج لچوج ايدلوم تلاتو چوانجي برايو عطاية شاشمني واللقا عواسا متكل وزتا بهزب الكت بس تجربة كولونيرونا شفروتشو اجاد شو اللبت تباب الناس انفنيوتشو تكتاوتشوم كوياني غرابرو بونجل تساتاتي كمهون الفو لراسوم يمياساقو عدقاوتش اندهونو بات ايطايينو بوداكيو يمرتشابوالتو خونيتاوتشن بتاقامي منغد لك ايجر عدم شارو دقمو سايد تعلم يتفتاقو داينو بقولو مسك اتيربيا تقوجي توانا لك لشابيا اگر كفت تدرقو مستقاتو راسو ياساز زنال مززوم قلا لايهونم سوداننم بتملكتا كولوليرو يفتصمو قزوف يبولتيكا سيطات غنا بزودي قدان قزو جمروال سعودينا إمريت سلسطافي ونو مقنيتنا يأربوش ليق سبسب دقمو بأبباي قد يقبس لقافي ونو مقنيت عندمتاو لما نم سوور ايهونم سودانم عربوشوم زاريم تلانتم ولو عدروم اقواماتشو كقبس غار كمونم بلاي إسرائيل راسوا كايرون لماسك ايام منم فلاغوتم هونه زق الجنات اندليلات مردات ياسفلقال بوليتكاون بنقاب بيسا كباهر وطان اينات قنزابي لما ياسكتمو كرنا كسيوم مسفن يباسو مهي موتيوش قدها لفي كتبالو يتيبيا ويولات ببالدات منم سهتات يلوم كولونيلو ككينيام غاب جنينيونت بماشاكر لاينو كجيبوتيو ماري كغالي غار اجننا غوانتونو افار هزبن بسفتيو اسك ايموال كافريكا اغاروش غاريا لو جنينيونت يكزكزانو كسارة هزبو يكتمو ياميريكا پريزدانت ترامب غار تودا جهولو بغبس قدعي استاراكي بلوت ترامب يغبسنا قوام دقافي ونو مقنيتوم ياس قنيو قداتن جيتا كميرلم يناي زيما فنو تكارتا كارتا تايهون بنسرم بكسرم كمهون على اللفن ببال سيتا تايهونم يبوليتكا تلاتن بيوش بمولا اسكارينن دايو تنبانسا جوفيوش باقزازو زوريا بيسابسابو لاغر كنتاتم يميتات موسايهونو دفن كل عدر بايوش كمهون اندالا اللفو دغمو فز يتعذبو نو بزوج قدادان قدادا سنن كر اندم ملايك شونا قرونال شفن فنو سلميتاك مات شونا تاريكات شو بشكتو تبلاشتو اندنبر اندي تتكاساي فلقوم ازباوي تقل دقمو كهادين كهادي باندان باندا انجان كنقرانجاو انجا مالتن يكدلال كابرون يلغ لمد البسان كبك بارت كاقبان سيتات قرلتو ينياو ايهونا اللمنو ويانيم كولونيلوم يهستزينا ما سراجعو تشالواجعو يوياني رزر راجوش ببعدان يتردو شفراجعون قراجعون اهونم التووم دبالمين جعوشو مقنان يابزوهان اهونم مليونو چن رداتو چن عواجوش فالتوال اهونم جن ياغر يوغن اللين تايوانوت اند فنوتا ديموكراتي ريديو اينتو چون يميرادو كفلوش تقيت ناجعو ونيتان بميقبا ماوك مرادات لتقل أسفلاجي كدما ونيتانو ماوك مرادات سننم حقون ياللون تجباج ونيتان انجي منيوتن ناكهدتن حق مالت عيد اللم اگر وداد هايلوك تاتبوشك ايهونو لباتشن ناكسلوزال يكولونيلو تغوستاش غاري موانن متواقتواتشو اندان دوچو اسواتشو يابقا بمرچا والتو ليا جبوت وسنوال شايت افرم كقليت النوجن بالكارراك يتبتان لمتالك كتوم يمنجل ايهونم يهن مدقنزب والساينو زرين النتن بتقل النودم يكولونيلون زرين انباقن النويفرات بهو اللقب بتقل النادوايو يتبتان عند النتوات كبرو لزلالم تنور ዴሞክራሲያ የኢትዮጵያ ህዝባዊ ፓርቲ ኢህአፓ ለስላሳ እዝ 46 ቁጥር 2 ታህሳስ ጥር 2013 ዓመተ ምህረት ወጣቱ ዛሬም ለአገሩና ለወገኑ ቤዛ ነው። ኢትዮጵያ ሀገራችን ረጅም ታሪክ የራሷ ፊደል የራሷ የዘመን አቆጣጠር የራሷ ፍልስፍናና የስነ ጽሑፍ ዘይቤ ቅኔ ከሌሎች ለየት ያሉ የበዓላት አከባበር ልዩ ያሬዳዊ ዜማ ጥበብና ኪነ ጥበብ ባለቤት ከመሆኗን በተጨማሪ ብዙ ጀግኖች ያፈራች አገር ነች። እነዚህን ታላቅ ጸጋዎች መሰረት አድርጋ በእድገት ጎዳና ወደፊት መራመድ እንዳትችል የውጭና የውስጥ ፈተናዎች በዚያው ልክ እንቅፋት ሆነው ሲፈራረቁባት እንደቆዩ ቀደም ያለው ታሪኳ ይመሰክራል። የቅርቡን ስናይ ደግሞ ኢትዮጵያ ከአምባገነን አገዛዝ አዙሪት መውጣት ባለመቻሏ ግፍና በደል ትውልድ ተሻጋሪ ሆኖ ቀጥሏል። ይባስ ብሎ ላለፉት 30 ዓመታት ከወራሪ ጠላት ባልተናነሰ ከውስጥ በፈሉባት ዘረኞች እጅ ወደቀችበት ህዝቧ የዜግነት መብቱን የተነፈገበት የሰብአዊ መብቱ የተረገጠበት ተነግሮ የማያልቅ ግፍና ሰቆቃ የሚቀበልበት ዳር ድንበሯ የተደፈረበት ባህር በሯ የተዘጋበት ብሔራቸው ከገዢው ፓርቲ ብሔር ውጭ ያሉ ዜጎች በተለይም አማራውና ኦርቶዶክስ ክርስቲያኖች ላይ ታይቶ በማይታወቅ አረመኔነት ፍጅት የተካሄደ ከመሆኑም በላይ በስልጣን የተቀመጡ ጥቂት ቅምጥሎች አንጡራ ሀብቷን ተቀራምተው የዛሬውን ብቻ ሳይሆን መጪውንም ትውልድ እዳወራሽ ሲያደርጉት እናያለን። ይባስ ብለው ኢትዮጵያ እንዳገር እንዳስቀጥል ቋንቋን መሰረት ባደረገ የብሔር ፌዴራሊዝም ሸንሽነው አገራዊ ህልውናዋን ተጋፍተው ጠርዝ ላይ አድርሰዋታል። በዚህ ተከታታይ የአገር ክህደት ወንጀል ግንባር ቀደም ሰለባ የሚሆነው ደግሞ ብዛቱ ከሀገሪቱ ህዝብ 70 እጅ በላይ የሆነው ወጣት በመሆኑ ተስፋና ጨለማ ያዘለ መጻኢ ጊዜ እንደሚጠብቀው መገንዘብ እንገደዳለን። ወጣቱ በሀገሩ የመኖር መብትም ሆነ የሥራ ዕድል ተነፍጎት መንገድ ላይ አዳሪ የአደንዛዥ እጽና የዘቀጠ ባህል ሰለባ ከመሆኑም በላይ በስደት የበረሃና ያሰነባሪ ቀለብ በመሆን በአረቡ ዓለም ለከፋ ዘረኝነትና ባርነት በመጋለጥና በዚያ በሚገኙ እስር ቤቶች በገፍ በመታጎር በድብደባ በረሃብና በእርዛት እየተሰቃየ ይገኛል። ኢትዮጵያ ከራሷ የወጣ ጠላት እንጂ የራሷ መንግስት የላትም የምንለው እንዲሁ በከንቱ አለመሆኑን በመቶ ሺዎች የሚቆጠሩ ተፈናቅለው በየሜዳው የወደቁ ዜጎቿና ተሰደው በባዕዳን እጅ እየተሰቃዩ ያሉት ወጣቶች ይበልጥ ይረዱታል። ከዚህ ሁሉ በወገኖቻችን ላይ እየደረሰ ባለው መከራ የባሰ የሚሆነው ደግሞ ለዚህ ሞልቶ ለፈሰሰው ለወገን ግፍና ሰቆቃ ጎልቶ የሚታይ ቁጭት አለ ብሎ ለመናገር ማስቸገሩ ነው። አገርን በነጻነቷ የምንኮራባትን ያህል በመከራዋ የምንሸሻት ባለመሆኑ እያንዳንዱ ትውልድ በጊዜው ለገጠሙት አገራዊ ጥያቄዎች በሚቻለው ሁሉ ምላሽ ሊሰጥ የራሱን ታሪክ ሊሰራ የትግል ተመክሮውን ለቀጣዩ ሊያስተላልፍና አሻራውን ሊተው ይጠበቃል። የሃያሉን የጣሊያን ፋሽስት ወራሪ ዘመናዊ የጦር መሳሪያና የመርዝ ጢስ ተቋቁሞ ነጻነትን ከመቀዳጀት በላይ የከበደ የትውልድ ፈተና የለም። ሆኖም ይህ ከኛ አቅም በላይ ነው ሳይል ለነጻነቱ ታግሎ አሸነፈ እንጂ ሲ ማኤስትሮ እሺ ጌታዬ ብሎ አልተንበረከከም። የ1960ዎቹ ሕይወቴን ለአገሬና ለሕዝቤ ያለው ትውልድም ይህንኑ የጀግንነት ቅርስ ነበር የወረሰው። ያንድ አገር ቀጣይነት ልማትና እድገت የሚለካው አገሪቱ ባላት ሀብትና ንብረት ብቻ ሳይሆን መልካም እሴቶቿን ተረክቦ ለቀጣዩ ትውልድ ማስተላለፍ የሚችል ለቀጣይ አገሪቷ የእድገት ጎዳና ራዕይ ኖሮት ወደ ላቀ ደረጃ እንድትደርስ የሚሰራ ለዚያም በጽናት የሚቆም ትውልድ ሲኖራት ነው። ይህ በመሆኑ ነበር ያ ትውልድ እስካንገቱ የታጠቀውን ወታደራዊ አገዛዝ ያለቦታው ገብቶ ረግጬ ልግዛችሁ ሲልና ለህዝቧ የተበላሸ ራዕይ ሲያስቀምጥ የለም ያለው። ለአገሪቱ የወደፊት እድገትና የዲሞክራሲያዊ ትውልዱ ያለው ራዕይ ጠንካራና ዘላቂ ስለነበር ነው በቆራጥነትና በህዝባዊ ወኔና ክብር ፋሽስቱን ደርግ ብርክ ያስያዘውና በመተኩ ህዝባዊ ዲሞክራሲያዊ መንግስት ይመጣ ዘንድ ይታገል የነበረው። ለዚህም ነው አገር በታኝ ጠባቦች ስልጣን ከመያዛቸውም በፊት ሆነ ስልጣን ከያዙ በኋላ አገር መበተን የኢትዮጵያውያን ታሪክና እሴት አይደለም፣ አገራችን ሉዓላዊነቷና አንድነቷ አይነካም አትበተንም የሚል አቋሙን አጽንቶ ከአባቶቹ በወረሰው ወኔ የተጋፈጣቸውና የታገላቸው አሁንም የሚታገላቸው። ወጣት ትውልድ በአጠቃላይ ሲታይ ከተለያዩ የህብረተሰብ ክፍል የወጣ እንደመሆኑ ሁሉ የህብረተሰቡ ታሪካዊ ባህላዊና ስነ ልቡናዊ ትስስር የወቅቱ ተጨባጭ ሁኔታዎች ነጸብራቅ ነው ማለት ይቻላል። ከዚህ በተጨማሪ በትምህርት ገበታ ግንኙነቱ ነገሮችን ለማወቅ ለመጠየቅና ለመመርመር አጋጣሚው ይፈቅድለታል። በዚህም ከአብዛኛው የህብረተሰብ ክፍል የተሻለ አጋጣሚ ላይ መገኘቱ ትኩስ ኃይል እንደመሆኑ አዲስ ራዕይ፣ አዲስ ተስፋ፣ አዳዲስ ነገር ናፋቂና ለውጥን የሚሻም ነው። በህብረተሰብ ውስጥ የሚታየውን በደልና የፍትህ መዛባት አስቀድሞ ስለሚረዳ በህዝብ በደል ይቆጫል፣ ለትግልም ይነሳሳል። ህብረተሰቡ የነገውን የተሻለ የለውጥ ጎዳና ያይ ዘንድ ቀድሞ በመሰለፍ የትግልን ገፈት ቀማሽ ለመሆን ቁርጠኝነቱ ስላለውም አገርና ወገን ከወጣቱ ብዙ ይጠብቃል። ኢትዮጵያ ለዜጎቿ ብቻ ሳይሆን ለነጻነታቸው የሚዋጉ የዓለም ህዝቦች አርአያ የሆነው የትናንት አርበኛና ለወገኖቹ ሰብአዊና ዴሞክራሲያዊ መብት መከበር አንገቱን የሰጠው ቀጣይ ትውልድ አገር ነች። የ60ዎቹ ትውልድ የታገለለት ህዝባዊ መንግስት በፋሽስታዊ አገዛዝ ቢጨናገፍም ያነሳቸው ህዝባዊ ጥያቄዎች ዛሬም መልስ ያላገኙ ወቅታዊ መፈክሮች ናቸው። የትግሉ አልፋና ኦሜጋ የሆነው የማህበራዊ ፍትህና የእኩልነት ጥያቄና ይህ እውን እንዲሆን በተደረገው ትግል ከተካበተው ተመክሮ ቀጣዩ ትውልድ ይማርበት ዘንድ ታላቅ ቅርሱን ተቶለት አልፏል። የወታደራዊ ጁንታው ካድሬዎች ወያኔም ሆነ እሱን የተኩት የጦስ ልጆቹ ይህን ታሪካዊ ሐዲድ ለመስበር ያልፈጠሩት የውሸት ትርክት ባይኖርም በደም የተጻፈ ታሪክ ነውና በምንም አይነት ጫጫታ የሚዋጥ አይሆንም። እንደሚታወቀው ኢትዮጵያ በረጅም ዘመን ታሪኳ ከመለስተኛ እስከ ህልውናን ተፈታታኝ ችግሮች ገጥመዋታል። የማንነቷ መገለጫ የሆኑት ቆራጥ ዜጎቿም በሀገር ልዕልናና በነጻነታቸው ላይ የመጣ ማንኛውንም ጥቃት ወይም የውስጥ ችግር እንደያመጣጡ ተጋፍጠው ነጻነትና ክብሯን ጠብቀው አስቀጠሏት እንጂ ባርነት ትውልድ ተሻግሮ ለልጆቹና የልጅ ልጆቹ እንዲተርፍ አልፈቀዱም። ጊዜ አመጣውን ጊዜ እስኪመልሰው በሚል የቁም ሞትን አልመረጡም። በተመሳሳይ ከንቱ ሽንፈትም የታሪክን አደራ አልበሉም። በዚህ አኩሪ ታሪኳም ቀደም ሲል ተነስተው የነበሩ ኃያላን አክብሮታቸውን ባይነፍጓትም ከኢንዱስትሪ አብዮት በኋላ አፍሪካን እንደ ቅርጫ ተከፋፍለው በቀኝ ግዛት የተቀራመቱ ኃያላን አገራት ኢትዮጵያን በቀጥታ ቅኝ አገዛዝ ስር ማስገባት የሚቻል አለመሆኑን ሲረዱ ጥርስ ነክሰውባት በዙሪያ ተንኮል ሲያጠነጥኑ ቆይተዋል። የውስጥ ጣላት የበበተ ሰዓት እንዲሉ የሰውን ልጅ ድክመት በመሳሪያ መግደል አይቻልምና ብዙ ቋንቋዎች የሚነገሩባት ሙስሊምና ክርስቲያኑ እንደየእምነታቸው ተባብረውና ተዋልደው ለዘመናት በሰላም የሚኖሩባትን ብቸኛ አገር ከፋፍሎ ለማዳከም የራሷን ከሃዲ ባንዳዎች በገንዘብ ኃይል አደራጅተው የሌለ ማንነትና ታሪክ አፋቀፈው በሰሜንና ደቡብ ተገንጣይ ኃይላትን በነጻው ጭሽፋን አስነሱባት። የአፍሪካ በተለይም ከሰሃራ በታች ያሉት አገሮች የተፈጥሮ ሀብት የምዕራባውያን ብልጽግና መሰረት በመሆኑ የአካባቢው አገራት የሀብታቸው ተጠቃሚ የሆኑለት ብልጽግናቸው የሚያበቃለት መሆኑን እነሱም ሊያስተባብሉት የማይችሉት ሀቅ ነው። በመሆኑም በተለመደው የቅኝ ገዢዎች ከፋፍለ ግዛ ታክቲክ ጎሳን ከጎሳ ሃይማኖትን ከሃይማኖት በማጋጨትና ከቅኝ ገዢው የባሱ አረመኔ አምባገነኖችን ወደ ስልጣን በማምጣት የተማረው ኃይል አምራቹን ትውልድ በማሸማቀቅ የራሱ ሳይሆን የሰው ሀገር እንዲያለማ ወደ ስደት ገፍተው የእድገት በርን በመስጋታቸው ሌላ አንጥራ ሀብቱን ዘርፈው የባዕዳንን ባንኮች ያደልባሉ። ተባባሪ የሚገባቸው ጎረቤት አገራት እርስ በርስ በማጋጨትና በመሳሰለው ውጥረት ተዳክመው ከብድርና የድህነት አዙሪት እንዳይወጡ ያደርጓቸዋል። ይህንኑ አስከፊ አገዛዝ የሚደግሙት ባዕዳን መልሰው ያንኑ የተበደለ ህዝብ ራሱን መምራት እንደማይችል አድርገው ይሳለቁበታል። ይህን መሰሉን የቅኝ ገዢዎች የማራኮት ስልት ነው የኛዎቹ ሚሽነሪ ሰራሽ ነጻዎች አንዴ ምኒልክን ሌላ ጊዜ አማራውን ጠላት አድርገው የቆሙት። ስለዚህ አገራችን ዛሬ የደረሰችበትን ውስብስብ ሁኔታ በቅጡ ለመረዳትና መውጫ መንገድን ለመቀየስ ለዚያ በቃትን መነሻ ምክንያት መቃኘት ተገቢ የሚሆነውም ለዚህ ነው። ከሁለተኛው የጣሊያን ወራሪ ሽንፈት ማግስት ንጉሱ ከአምስት ዓመት የእንግሊዝ አገር ቆይታቸው በኋላ አገር ገብተው ወደ ንግስናቸው ሲመለሱ መዲናዋ ላይ በስማቸው አንድ አውራ መንገድ የሰየሙላቸው የወቅቱ የእንግሊዝ ጠቅላይ ሚኒስትር በጣሊያን ጦር መሪዎች ጦር ላይ የጦር ወንጀል ክስ እንዳይከፍቱ አድርገው ነበር። በኢትዮጵያ ወዳጅነት ከማይታሙት ምዕራባውያን መሪዎች አንዱ ነበሩና ንጉሱ ለስልጣናቸው ዋስትና ሲሉ በሚስጥር የገቡባቸው ሌሎች ተመሳሳይ ውሎች ሊኖሩ እንደሚችሉና አንደምታቸው ለሀገር እንደማይበጅ በወቅቱ የተጠረጠሩትን አርበኞች ባገለለ ለጣሊያን ያደሩትን ባካተተ ንጉሱ ስልጣናቸውን አደላደሉ። ኢትዮጵያም ከደብረ ታቦር ጀምሮ እስከ ደቡብና ምዕራብ ግዛቷ በሃይማኖት ሽፋን ለሚሰልሉ የክፍፍል ችግኝ ለሚተክሉ የፕሮቴስታንት ካቶሊክ ሚስዮናውያንና ምልምል ፒስኮሮች በሯ ክፍቱን ተለቀቀ። የባዕዳንን ቋንቋ ወግ እምነትና ታሪክ አጉልቶ የኢትዮጵያ የሆነውን የሚያደበዝዝ የትምህርት ስርዓትም አብሮ ተዘረጋ። ይህን የትምህርት ስርዓት እንዳለ ተቀብለን በስራ ካዋል ነው ለአገሪቱ አደጋ እንደሚኖረው ቀድመው ያስጠነቀቁት የመጀመሪያው የትምህርት ሚኒስትርም ወዲያውኑ ተነስተው በሌላ አገልጋይ እንዲተኩ ሆነ። የዜጎቿ አገር ወዳድነት በማንነታቸው ኩራትና ለነጻነታቸው አይበገሬነት ቀስ በቀስ እየተሸረሸረ ሄዶ የራሳችን የሆነ በቅጡ ሳይታወቅ የባዕዳንን ታሪክ ማነብነብና የራሱን ቋንቋ ቀላጥፎ መናገር የእውቀት መለኪያ ሆኖ መታየት ጀመረ። ይህ በሚሆንበት ወቅት ብዙ የአፍሪካ አገራት በቀኝ አገዛዝ ስር እየማቀቁ የነበሩበት በደቡብ አፍሪካ በሞዛምቢክና በኢያን ስሚዝና ዚምባብዌ ዘረኛ አገዛዝ ብዙ ግፍ የሚፈጸምበት በሌላ በኩል ደግሞ በቀኝ አገዛዝ ሲማቀቁ የነበሩ የአፍሪካ አገራት እንደነ ኮንጎ፣ ናይጄሪያ፣ ሶማሊያ፣ ሴኔጋል፣ ሱዳን፣ ቻድ፣ አይቮሪ ኮስት፣ ካሜሩን፣ ጋቦን፣ ማዕከላዊ አፍሪካና ሌሎችም ነጻነታቸውን ከብሪታንያና ፈረንሳይ በመላቀቅ ተቀዳጅተው ነበር። የጸረ ቅኝ ግዛትና አብዮታዊ እንቅስቃሴ ባለም ላይ እየተበራታ የመጣበት ቀደም ሲል በሶቪየት ቀጥሎም በቻይና የተካሄደው አብዮት የትግል መነሳሳትን የፈጠረበት ሁኔታ ነበር። የኩባው ባቲስታ ተወግዶ በነካስትሮ ድል መጠናቀቁ የወጣቱን ቀልብ የሳበው የቼጉቬራ ዓለም አቀፋዊ አርበኝነት ካምቦዲያውያን አገራቸውን ከፈረንሳይ ቅኝ አገዛዝ ቀጥሎም ቪየትናማውያን እንዲሁም ከሰሜን ቪየትናም ፈረንሳይን ያስወጡበትና በአልጄሪያ ጸረ ቅኝ አገዛዙ ትግል የተጠናከረበት ወቅት ነበር። ስለዚህ ባለም ዙሪያና በአካባቢው አገሮች ይካሄዱ የነበሩ የነጻነት እንቅስቃሴዎችና አብዮታዊ ለውጦች ተወደደም ተጠላ እንደ ሌሎች አገሮች ኢትዮጵያም ውስጥ በነበሩ እንቅስቃሴዎችና የለውጥ ጥያቄዎች ላይ የማይናቅ ተጽዕኖ ነበራቸው። አገራችንም ከዚህ ሁለንተናዊ የለውጥ እንቅስቃሴ ውጪ ሆና የምትታይ ልዩ ደሴት አልነበረችም። ወይም ደግሞ በግራ ሳይሆን ለምን የቀኙን መስመር አልያዘችም ብሎ ያዘው ሊቀቆይ ማለት አይቻለም። አንድ ትውልድ በዘመኑ የወደፊት ተስፋና የለውጥ ራይ ሊኖረው ይገባል። በትውልድም ሆነ በታሪክ ፊት የሚያስጠይቀው ነገር ቢኖር ሁለቱንም ካጣና ምንም ሳይሆን እንዲሁ ምድሪቱን አጣቦ ካለፈ ብቻ ነው። በሀገራችን ትውልድ ቴዎድሮስን ሳይሆን ቸርችልን፣ የነ ያሬድን ሳይሆን የነ ሞዛርትን፣ ዘርዓ ያዕቆብን ሳይሆን የነ ስፒኖዛን ወይም ፕሌቶን፣ ላሊበላን ሳይሆን የሮማን ኢምፓየር የስልጣኔ መስፈርቱ አደረገ። ይህ ሲባል የሌሎች ባለም ላይ ያሉ የፍልስፍና የባህላዊና የስልጣኔ ቅርሶች እንዲሁም የታዋቂ ግለሰቦችን ታሪክ አንማርባቸው ለማለት አይደለም። የሀገራችንን ጥለን እነዚህን ማስቀደም ሲሆን ነው ችግሩ። እውቀት የስሌት የሂሳብ ጥቅምን መፍጠሪያ ሆነ። ዘመናዊነት ከአገር በቀሉ ይልቅ በውጭ ያናኗር ዘዬ በመቃኘቱ በአገሪቱ ማንነት ላይ የተደባለቀ ተጽዕኖ ፈጠረ። የአገራችን ቁልቁል ጉዞም በዚያው ልክ ቀጠለ። የዘውዱ አገዛዝም እስካለ ዕድሜውን በማራዘም ገዝቶ ለማለፍ እንጂ መጪው የአገሪቱ ዕጣ ምን ሊሆን እንደሚችል ደንታ አልነበረውም። በወቅቱ የመሬት ጥያቄ መሰረታዊ ቦታ ሊይዝ የቻለው ከዘጠና እጅ በላይ የሚሆነው የኢትዮጵያ ሕዝብ በገጠር የሚኖርና ኢኮኖሚያዊ ተግባሩ ከዚህ ጋር የተያያዘ በመሆኑም ነበር። እርሻ የአገሪቱ ኢኮኖሚ እምብርት እንደመሆኑ መጠን በመሬት ይዞታ ላይ የሚደረገው ለውጥ በኢኮኖሚ ውድገት ላይ አዎንታዊ ውጤት እንደሚያመጣ በጊዜው ብዙ የተባለለት ጉዳይ ነበር። እጅግ ኋላ ቀር በሆነ የግብርና መሳሪያዎች ታግዞ የሚሰራው ገበሬ ኑሮው ከዕለት ዕለት እየደቀቀ በድብቅ ረሃብተኛ የሆነበትና አስከፊ የባላባት ስርዓት የሚሰቃይበት፣ ልጆቹ በለጋ ዕድሜያቸው ትምህርት ቤት ሳይሆን ለረኝነትና ግብርና ሥራ ይገደዱ ነበር። ደገኛው ያለመጫሚያ በቁር፣ ቆለኛው በሐሩር የሚሰቃይበት፣ ከሚወለዱት ሕፃናት ከሀያ እጁ በላይ አምስት ዓመት ዕድሜ ሳይደርሱ ይሞቱ የነበረበት፣ ሠራተኛው በዘረኛ የባዕድ ኩባንያዎች እጅ መፍቱ ተገፎ የሚበዘበዝበት፣ ተመራቂው ያለ ዘመድ ሥራ የማያገኝበት፣ ፍርድ ቤቱ ድሃውን ሕዝብ በአስርና አስራ አምስት ዓመት ቀጠሮ የሚያጉላላበት፣ ይባስ ብሎም በሙስና የዘቀጠበት፣ አስከፊ በነበረው የመሬት ስሪት ጭሰኝነትና የመሬት ግብር ከአቅሙ በላይ የተጫነበት፣ በብልሹ ሹማምንት ግድየለሽነት ደጋግሞ በሚከሰት የረሃብ አደጋ ገጠሬው በገፍ የሚያልቅበት፣ ከረሃብ ሸሽተው ወደ መናገሻ የመጡትን አርሶ አደሮች ከዋና መንገዶች ርቀው የተጣሉበት፣ በአንድ በኩል በንጉሱ ዙሪያ የነበሩ ጥቂት መሳፍንት፣ መኳንንት፣ ቢሮክራትና አካባቢ ከበርቴው ደግሞ ከአገርና ሕዝባቸው ተነጥለው ከሌላ ዓለም የመጡ መስሏቸው በሕዝብ ላይ ሲንደላቀቁ፣ አብዛኛው ህዝብ ደግሞ በገዛ ሀገሩ ባይታወር ሆኖ ቡትቶውን ተከናንቦ ተንቆና ተረግጦ ይኖር ነበር። እነዚህ ጉልህ ሆነው የሚታዩ ሁለት ያገሪቱ ተቃራኒ ገጽታዎች ነበሩ። በተጨማሪ ሌሎችንም አስከፊ የነበሩ የወቅቱ ጉዳዮች በቅርብ ላጤነ አገሪቱን ቆይቶ የገጠማት ችግር ዱብዳ እንዳልነበር በቀላሉ ይረዳል። በመሆኑም በንጉሱ ላይ የነበሩ ምሬቶች እየተባባሱ ሄደው በብቸና በባሌ በደራሳ በሰሜንና በሌሎች አገሪቱ ክፍሎች የገበሬው አመጽ የተጀመረበት የመድር ባቡርና ወንጂ ስኳር ሰራተኞችም በነ አበራ ገሙ መሪነት በማህበር የተደራጁበትና ለተሻለ ክፍያና የሰራተኛ መብት መከበር የሥራ ማቆም አድማ የጀመሩበት ወታደሩ የደሞዝ ጭማሪ የጠየቀበት በኤርትራ ህዝብ ላይ የታቀደውን የራዛ ፕሮጀክት የተቃወመበት የኮሪያ ዘማቾች በብልሹ አስተዳደር በተወሰደባቸው ገንዘብ ተቃውሞን የተቀላቀሉበት ወዘተ ውስጥ ለውስጥ ሲብላሉ የነበሩ ብሶቶች ወደ አደባባይ የወጡበት ሁኔታ ነበር። ባጭሩ የሀገራችን ፖለቲካዊ ማህበራዊና ኢኮኖሚያዊ ሁኔታ እየከፋ መሄዱንና ህዝብ ለውጥ መፈለጉን ንጉሳዊው አስተዳደር ልክ እንደ ተራ ጉዳይ ቦታ አልሰጠውም። እነዚህን ሁኔታዎች ቀደም ሲል የተረዱት አገር ወዳድ መኮንኖች በ1953 ዓመተ ምህረት ወርሃ ታህሳስ ላይ ማንም ሊያስብ እንኳን ያልደፈረውን ጉዳይ ነበር ለአደባባይ ያበቁት። በጊዜው ተራማጅ የነበሩ የክብር ዘበኛ መኮንኖች በተለይም እንደ ገርማ ሜንዋይና መንግስቱ ንዋይ አይነቶች ያገራቸው ኳላ ቀር መሆን አሳሳቢ እንደሆነ የተረዱ መኮንኖችና አርበኞች አገሪቱ ወደፊት እንዳትራመድ ማነቆ የሆነው ባላባታዊ አስተዳደር ተወግዶ በቦታው ህገ መንግስታዊ ንጉሳዊ አገዛዝ መተካት ማለትም ልክ በጃፓንና እንግሊዝ እንደሚታየው ንጉሱ ርዕሰ ብሔር ሆኖ ስልጣን ግን በፓርላማው እጅ ለማድረግ ነበር። በታህሳስ 1953 ዓመተ ምህረት በሁለቱ ወንድማማቾችና በነ ወርቅነህ ገበየው ጀነራል ጽጌ ዲቡ ባየ ጥላሁን የተመራና ተሳካ የተባለው መፈንቅለ መንግስት ሙከራ ጦር ሰራዊቱን ከክብር ዘበኛው ጋር በማጋጨት አሜሪካኖች ሊያከሽፉት ችለዋል። እኒህ አገር ወዳድ መኮንኖች ተቀማጥለው ከሚኖሩበት ህይወታቸው አገራቸውን ወገናቸውን በማስቀደም በአደባባይ ተሰቅለው ውድ ህይወታቸውን መስዋዕት አድርገዋል። እንደ ቀደምት ወጣት አርበኞች እንደነ አብርሃ ደቦጭ፣ ሞገስ አስገዶም፣ ሐኪም ወርቅነህ ሸቴ ከሴት ወጣት አርበኞች እንደነ ሸዋረገድ፣ ከበቡሽ፣ ፋንታዬ ወዘተ የኋለኞቹም በጀግንነት ለሀገራቸው ተሰውተዋል። ለመጪው ትውልድ የሀገር ወዳድነትና ጀግንነት አርአያ ሆነዋል። የማይደፈር ይመስል የነበረው የንጉሠ ነገሥቱ ኃይል ሊገሰስ ሊደፈር እንደሚችልም አሳይተዋል። ላመኑበት ዓላማ ያዋጣላሉት ግብ ራሳቸውን አሳልፈው ሰጥተዋል። ለንጉሱ ግን የኩኔታ እንደማስጠንቀቂያ አልሆነላቸውም። የሥራቱ አደግዳጊዎች ይህን ታላቅ የለውጥ አሻራውን ትቶ ያለፈ ታሪካዊ እርምጃ የታሳስ ግርግር በሚል አጣጥለው ታሪክን ሊያድበሰብሱ ሞክረዋል። ዛሬም ይህንኑ ብረዛ የሚያስተጋቡ አሉና በዚህ አጋጣሚ ይብቃችሁ ይቆም ሊባሉ ይገባል። በዚህም ተባለ በዚያ የተጀመረውን ቅስቀሳ ከላይ የተዳፈነ ቢመስልም ውስጥ ውስጡን ስር እየሰደደ ነበርና ብዙም ሳይቆይ ወጣቱ ትውልድ የትግል አርማውን አነሳ። በ1957 ዓመተ ምህረት የዩኒቨርሲቲ ተማሪዎች የመሬት ላራሹን ጥያቄ ይዘው ሰላማዊ ሰልፍ ወጡ። በ1959 ዓመተ ምህረት የተማሪዎች ማህበር እየተጠናከረ በመምጣቱና በየጊዜው ሰላማዊ ሰልፍ መካሄዱና ጸረ ኢምፔሪያሊስት ጸረ ቀኝ አገዛዝና ጸረ ዘረኝነት ዓለም አቀፋዊ አቋም እየያዘ በመምጣቱ የተደናገጠው የአጼ ኃይለ ሥላሴ መንግስት ሰላማዊ ሰልፍ ለማድረግ በቅድሚያ መንግስትን ስለማስፈቀድና አደገኛ የመስተሉትን ተማሪዎችም ለሶስት ወራት አግቶ የሚያሰር ለመሆኑ ህግ አወጣ። ነገር ግን ይህን እገዳ በመቃወም ተማሪው ሰላማዊ ሰልፍ ወጣ እንጂ መንግስትን ለመቃወም የመንግስትን ፈቃድ መጠበቅን ለመሰለው መጃጃል ቦታ አልነበረውም። ብዙዎች ቢታሰሩም የሁለተኛ ደረጃ ተማሪዎች የትግል አጋርነታቸውን ስላሳዩ የታሰሩት በሙሉ ተፈቱ። በ1962 ዓመተ ምህረት የተማሪው ማህበር ቀስ በቀስ ስርዓቱን ወደ መጠየቅና ወደ ትግል የተሸጋገረበት ዘመን ሆነ። በነ መንግስቱን ዋይ የተከፈለው የመስዋዕትነት ጽዋ በነጥላውን ግዛው ተደገመ። በ1962 ዓመተ ምህረት ጥላሁን ለምን ሞተ በሚል ያተጋባው የተማሪዎች ጥያቄም የትግል ችቦ ሆኖ አበራ። ተደራጅቶ የመታገልን አስፈላጊነት አበክሮ አስተማረ። ታሪካዊው የነ መንግስቱን ዋይ እንቅስቃሴም በቀጣይ ብሩህና ሞታይፈሬው የነጥላውን ግዛው ወጣት ትውልድ ተተካ። ፊውዳላዊው ስርዓት እጅግ ኋላ ቀርና መለወጥ እንዳለበትም በተራማጅ ምሁራን መካከል ሙሉ በሙሉ ሊባል በሚችል ደረጃ መተማመን ነበር። በ50ዎቹና በ60ዎቹ ዓመታት መሬት ላራሹ በሚል አብይ መፈክር በወቅቱ የትምህርት ዕድል ያገኙትና አይናቸውን የከፈቱት ተራማጅ ምሁራን ያርሶ አደሩ በደል ስለተሰማቸው፣ ስቃዩ ስለቆጠቆጣቸው፣ ችግሩ ስላመማቸው ስር ነቀል የመሬት ይዞታ ለውጥ እንዲደረግ፣ መሬት ላርሶ አደሩ እንዲሆን፣ መሬት ላራሹ በሚል መፈክር ብርቱ ትግል አካሂደዋል። በዚህም ብዙዎች ታስረዋል፣ ተግዘዋል፣ ተገድለዋል፣ ብዙ መስዋዕትነትንም ከፍለዋል። እንዲሁም ሰራተኛው፣ ተማሪና አስተማሪው፣ አርበኛው፣ ወታደሩ፣ ታክሲ ነጂው ሳይቀር ባንድም ሆነ በሌላ መልክ የዘውዱ ስርዓት ላይ የነበረውን ተቃውሞ ይዞ የተነሳበትና ለለውጥ ያለውን ፍላጎት ያሳየበት ወቅት ነበር። ወጣቱ ምሁር ከአገር አልፎ ባለም አቀፍ ደረጃ ትግሉን ያስተባበረበት፣ የመሬት ላራሹ ጥያቄ አብይ ጥያቄ አድርጎ የወጣበት ወቅት ነበር። በተወሰኑ ወጣት ምሁራን መሪነት በሚስጥር ተሰባስቦ ሲጽፍ፣ ሲወያይ፣ ጥናት ሲያካሂድ፣ ሲያደራጅና ሲደራጅ የቆየው እንቅስቃሴ ዘመናዊ የፖለቲካ ፓርቲ ያቋቋመበት፣ ትግሉ ከዩኒቨርሲቲ ቅጥር ግቢ አልፎ ወደ ሁለተኛ ደረጃ ትምህርት ቤቶች የተዛመተበት፣ ብሎም የብዙሃን ማህበራትንም ሆነ የህዝብን ድጋፍ እያገኘ የመጣበት ደረጃ ላይ ነበር። ስለዚህ የካቲቱ 1966 አብዮት ግብታዊ ነበር የሚለው መከራከሪያ አጠቃላይ አብዮታዊ ሁኔታዎችን አስቀድሞ ማየት የተሳነው የሚመስለውም ለዚህ ነው። አረድ አንቀጥቀጥ የነበረው የካቲት 66 አብዮት የተወለደው የአጼ ኃይለ ሥላሴ መንግስት አልደፈርም በሚል ትኩረት የነሳቸው ቅራኔዎች ተከማችተው መፈንዳት በጀመሩበት ወቅት ነው። ወቅቱ የመሬት ላራሹ ጥያቄ አገራዊ ጥያቄ የሆነበት፣ የንጉሡ አስተዳደር ፍጹም ከህዝብ የተነጠለበት፣ የብዙሃኑ አስከፊ ድህነትና የፍትህ እጦት ህዝብን ያስመረረበት፣ ወገኖቻችን በረሃብ እያለቁ የጥቂት ባላባትና መኳንንት የቅንጦት ኑሮ ቅጥ ያጣበት፣ የህዝብ ቁጣ ካፎት የወጣበትና የስርዓት ለውጥ አይቀሬ ሆኖ የታየበት ጊዜ ነበር። ተማሪው፣ አስተማሪው፣ ገበሬው፣ ሰራተኛው፣ ወታደሩ፣ ታክሲ ነጂው ወዘተ ቆርጦ ተነስቶ የአጼ ኃይለ ሥላሴ መንግስት እንዲወገድና ህዝባዊ መንግስት እንዲቋቋም ዘንድ ህዝባዊ አብዮት ያካሄዱበት ታሪካዊ ወቅት ነው። ወቅቱ በኢትዮጵያ ታሪክ የመጀመሪያው አብዮት የተካሄደበት ከመሆኑ በተጨማሪ ህዝብ ታግሎ ያገኘውን ድል ባልጠበቀው ኃይል እየተነጠቀ የነበረበት ጊዜ ነበር። በወቅቱ ትግሉ ከኢትዮጵያ ተማሪዎች እንቅስቃሴ አልፎ የትግሉ ማዕከል ሆኖ ሊመራ ሊታገልና ሊያታገል የሚችል የመጀመሪያው ዘመናዊ የፖለቲካ ፓርቲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ገና የተመሰረተ በመሆኑ የተፈጠረውን የስልጣን ክፍተት ለመሙላት የሚያስችል ድርጅታዊ ጥንካሬ ገና አላገኘም ነበር። ይሁን እንጂ ፓርቲው በወቅቱ ሁሉንም የሚያሳትፍ የሽግግር መንግስት ለመመስረት የጊዜያዊ ህዝባዊ መንግስት ይቋቋም የሚል ጥሪ በማስተጋባት የፖለቲካ እስረኞች እንዲፈቱ፣ የዴሞክራሲ መብቶች ያለ ገደብ እንዲከበሩ ወዘተ በጽኑ ታግሏል። ሆኖም የነበረውን የስልጣን ክፍተት በመጠቀም ወታደሩ አብዮቱን ባደሃሪያን እንዳይቀለበስ ለመጠበቅ በሚል ሰበብ ስልጣኑን ከህዝብ ነጠቀ። ቀጥሎም ከአምስት ዓመት በኋላ ወደ ወታደራዊ ሰፈራችን እንመለሳለን ሲል ዋሸ፣ ቀላመደ። ሐቁ ግን እንኳንስ ሊመለስ 17 ዓመት ሙሉ በህዝብ ላይ ሽብር ከፍቶ አንድ የተማረ ወጣት ትውልድ ጭዳርጎ አገራችንን ለጸረ ኢትዮጵያ የብሔር ጽንፈኞች አመቻችቶላቸው ሄደ። ያ የተረበሸ ኮሎኔል ባንድ ታሪካዊ አጋጣሚ ወደ ስልጣን መጥቶ ኢትዮጵያ ተቀደም በሚል ሸፍጥ የልጅ መካን አድርጓት አልፏል። ደርግ መሬት ላራሹ እንዲሆን ስልጣን ከህዝብ እንዲመነጭ ጸንቶ የታገለውን የ60ዎቹን ወጣት ትውልድ ቅርጥፍ አርጎ በልቶ በፈጠረው ክፍተት ወያኔ የተባለ የጠባብ ዘረኞች ቡድን ስልጣን ተቆጣጥሮ ለ27 ዓመት አገራችን እንዳታገግም አድርጎና አደባይቶ በሐሰተኛ ትርክት አገርን አስገንጥሎ ህዝብን አለያይቶ በህዝብ ትግል ተገለለ። መገለል ብቻ ሳይሆን እብሪቱና ጉራው አይኑን ሸፍኖት ባደረገው ትንኮሳ አከርካሪቱን ተመታ። በቅርብ እንደታየው ወያኔ መቀሌ ላይ መሽጎ ውጊያውን ብቻ ሳይሆን ጦርነትንም መስራት እንችላለን እያለ በእብሪት ሲደነፋ የከረመ ቢሆንም አንድ የነበረው ችሎታ ሰላማዊ ዜጎችን በውድቅት ሌሊት አድብቶ ማረድ እንደነበር አስመሰከረ። ለዚህ ነው ከሶስት ሳምንት ባልበለጠ ጊዜ ውስጥ እንደሱ በበቂ ያልታጠቁ የአማራ ልዩ ኃይል ሚሊሺያና ፋኖ በሩን በርግደው ገብተው ሲገጥሙት እግሬ አውጪኝ ብሎ የቡድኑ ቄሳር ሳይቀር ከጉድጓድ ጋማውን ተይዞ አደባባይ ላይ የወጣው። ገጣሚው አእምሮ ቢኖርህ የምታስብበት ያን ጉድጓድ ባልቆፈርክ አንተው ልትገባበት ማለቱም እውን የሆነው ቢሆንም የወያኔ ቁንጮዎች ተያዙ ወይም ሞቱ ብሎ አለቀ ደቀቀ ብሎ ከበሮ መደለቁና መዘናጋቱ የሚያዋጣ አይደለም። በተዛባ የውሸትና መርዘኛ ትርክት ተወልደው ያደጉት በማይናቅ ብዛት አሁንም በየቦታው አሉና ልክ ይኸው ዘረኛ ቡድን በአምሳሉ የቀረጻቸው በቄሮ መንጋገርና ሕዝብም እያደባዩ እንዳሉት ማለት ነው። ከራሱ ከወያኔ ማህፀን የወጣውና ሁለተኛ ዙር የብሔር ጽንፈኝነትን ያስቀጠለው የኮሎኔሉ አገዛዝ የመቀሌው አውሬ ለስልጣኑ መሰናከል እየሆነ ሲመጣና በአማራው ላይ ለተፈጸመው እልቂት ማዘናጊያም ይሁን በሌላ ምክንያት ተገፋፍቶ ከኢትዮጵያ ጠላቶች አንዱ ወያኔ መመታቱ እሰየው የሚያሳይ ነው። ሆኖም ስብሃትን አስወግዶ በቦታው ከሻዕቢያው ቁንጮ መመሪያ መቀበል በኢትዮጵያ ጉዳይ ጣልቃ ገብቶ ዳግም አገር እንዲዘርፍና በህዝብ ላይ ያፈና ወንጀል እንዲያሰፋ መጋበዙ ለኮሎኔሉ ገሃድ የወጣ ጸረ ኢትዮጵያዊነት ተጨማሪ ማስረጃ ነው። አማራው ደም ከፍሎ ያስመለሰውን መሬቱን ዳግም ለመንጠቅም ከብልጽግናዎቹ የሚደመጥ ሹክሹክታ ያለፈ እንደሚሆን ብዙ ሳይቆይ የሚጋለጥ ነው የሚሆነው። እስከ 80 የሚደርሱ ቋንቋዎች በሚነገሩባት አገር አንድ ጎሳ በበላይነት እንዲገዛ ለማድረግ ከእቅድ አልፎ ተቋም እየገነባ ሲሆን በዛው ልክ ታሪኳንና ህብረ ብሔራዊ እሴቶቿን ቀስ በቀስ በማፍረስ ላይ ይገኛል። ይህን ሁሉ ሲያደርግ ኢትዮጵያን አንድ ለማድረግ ኢትዮጵያ እንዳትፈርስ ለኢትዮጵያ አንድነት ሲባል ነው ህገ መንግስቱን የማንቀይረው በሚል የማይቀባጥረው ነገር የለም። የሚያሳዝነውና ከንቱ አሽቃባጭም ስለበዛ የልብ ልብ ተሰምቶት ሊሆን ይችላል። ይህ አይናውጣ ሸፍጡ ከመደጋገሙ የተነሳ የህዝብ ጆሮም ማዳመጡን ይያቆመ ይመጣ ይመስላል። ከላይ ለመጠቆም እንደመከረነው አገራችን በተከታታይ አረመኔ አገዛዝ የተፈጠረው አርቷን ብቻ ሳይሆን በብዙ ሺ የሚቆጠሩ የቁጥቃን ልጆቿንም አሳጥቷታል። ወጣቱ የህብረተሰብ ክፍል ትኩስ ኃይልና ያባቶቹን አደራ ተረካቢ ትውልድ መሆን እንዳለበትም አይካደም። ይመር ተክሎን ሲረከብና ሲቀጥል ይሐፋ በወጣት ኃይል በመገንባት ሲተገበር የቆየው ሁኔታ ነው። እስከዛሬም በጊዜያዊ ጥቅም የደርግን የወያኔንም ሆነ የኦፒዲዮን ፖለቲካ ሲያራምድ አልተስተዋለም። በችግር የሚጠበሰውን ወገናቸውን ችላ ብለው ለሆዳቸው አላደሩም። በስለላ ስራ ተሰማርተው ንጹሃንን ለጎጠኞችና ለዘረኞች አሳልፈው አልሰጡም። ምንም እንኳን ቀደም ሲል ኢሃፓን ከተው ወጥተው ፎረም 84 በሚል ሲያሜ ለወያኔ የሰገዱ ጥቂት አንጃዎች እንደነበሩ ሁሉ ያሁኖቹም ጭራሽ አይናውጥተው የድርጅቱን ስም ሰርቀው ሄደው ለኮሎኔሉ አገዛዝ የሰገዱ ጥቂት ካሃዲ አንጃዎች አልጠፉም። ኮሎኔሉም የባሰበት ግብዝ ነውና ሐራሪ ያለውን የደርግ ቁንጮ ከስደት ሊመልስ በሚመጻደቅበት አምደበቱ ሰለባው የሆነውን ኢሃፓ ለማጥቃት ግን ገና እንደተሾመ ነበር የጀመረው። መስሎት ነው እንጂ እውነት በተረኝነት በሚያስቡ ደካሞች መንደር እንደማትኖር ሁሉ ታሪክም ጸንተው በቆሙ ጀግኖች እንጂ ክደው በኮበለሉ ይሁዳዎች አይሰራም። መሰረታዊና አንገብጋቢ የሆነ ጉዳይ አገራችን ካለችበት ውጥንቅጥ ሁኔታ መክሰፍት ሆኖ ከተጋረጠባት የጠባብ ዘረኞች አገዛዝ ካንዣበበበት የህልውና አደጋ ለመታደግ መፍትሄው የሚገኘው ችግርን ከፈጠረው ህሊና ወይም ያንድን ጎሳ የበላይነት በህብረ ብሔራዊ ኢትዮጵያ ላይ ለማስፈን ከፊት ለፊት አስመሳይ የአንድነት የኢትዮጵያዊነት ዲስኩር እያስደመጠ ህዝብን በማጃጃል ከበስተጀርባ ለጠባብ ዓላማው መሰረት እየዘረጋ ካለው ኮሎኔል አይደለም። መፍትሄው ያለው አሁንም ከህዝቧ ብዛት ከሰባ በመቶ በላይ የሚሆነው ወጣት ኃይል ያለባት አገር ነችና ወጣቱ በስልት ተደራጅቶና የአንድነት ኃይሉን አቀናጅቶ በሚያደርገው ትግል ብቻ ነው መፍትሄ የሚሆነው። ይህ ብቻ ነው ለሀገራችን መድህን የሚሆነው። ዜጎች እንደየእምነታቸው እንደየርዕዮታቸው ለመኖር የሚችሉት መጀመሪያ ያን ማድረግ የሚችሉበት አገር ነጻነት ሲኖር ብቻ በመሆኑ። ስለዚህ ኢትዮጵያ ዛሬም እንደዚያ ትውልድ እስራት ሲየል ግዞትና ሞት የማይበግራቸው ወጣት ጀግኖች ያስፈልጓታል። ዛሬም አገራችን ካለችበት አጣብቂ ለመላቀቅ አገር ተረካቢና ለውጥ ፈላጊ በጽናት የሚታገል ለሀቅ የቆመ ወጣት ትውልድን ትሻለች። ለፍትህና እኩልነት የሚታገል ትውልድን የምትናፍቅ አገር ነች። ኢትዮጵያን መታደግ ዛሬም ታሪካዊ ኃላፊነትና ግዴታ በወጣቱ ትውልድ ላይ የተጣለ አደራ ነው። ዛሬ አገራችን ዘረኝነትንና ኋላ ቀርነትን የሚጸየፍ በተደራጀ ትግል ላይ እምነት ያለው ወጣት ትውልድ ትናፍቃለች። ወላድ በድባብ ትሄድ ዛሬም ኢትዮጵያ በዓላማ ተደራጅተው ለዓላማም ቢታገሉ ውድ አገራቸውን የሚታደጉ ጀግኖች ወጣቶች አሏት። በመደራጀት አገር በእኩልነትና በአንድነት እንድትቀጥል ለዲሞክራሲያዊት ኢትዮጵያ እውን መሆንም መታገላቸውን ይቀጥላሉ። ወደፊትም የበለጠ ታፈራለች፣ ልጆቿም ታፍራና ተከብራ በልጽጋ እንድትኖር ያደርጓታል። ድል ለኢትዮጵያ ሕዝብ፣ አገር አደን ትግል።
ተርሞለ ፋሽስቶ ያጎየበት ዛሬም ለቆጠኞ ንበረከክ የነጻነት ዋጋ ድንበሩ እስከዚያ ነው። በዘመን አመት ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው።
ከሞለ ፋሽስቶ
ያቆየ ፕሬዝዳንት
ዛሬ ለቦታዮ
እንበረከከ
የነፋነት ዋጋ እንደው ከዛነ ዘዘበን አስመረክ
ግንባር ከናታየው
ሉአላዊ ነጽ በክብር ያስከው ያገር ክብር መላሽ ይሃፋውነት ነው የህዝብ ተፋነ
ግንባር ከናታየው
ከነነት የወላው ሁሉንም ያቀፈ አላማው በተናስ በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እነጥናት ፍቅር ኢትዮጵያዊነት ነው እናጨንፋለን ግንባር ከናታየው